ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ጥቅምት 7 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ እሁድ ጥቅምት 7 ቀን 684 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ ባሳለፍነው ሳምንት በፍኖተ ዲሞክራሲ ተላልፈው የነበሩ ሀተታዎችን በድጋሚ እናቀርባለን። በመጨረሻም መሳለሚያ የጎፈር አለንጋና ክቡር ህሊና በሚል ርዕስ የቀረበውንና የኢሕአፓ ሰማዕታትን ታሪክ ባጭሩ የሚገልጸውን ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ፍካሬ ዜና። በዚህ አመት በመላ አገሪቱ ጽኑ ረሃብ ሊከሰት ይችላል ተባለ። ኢትዮጵያ በዘመናዊ ታሪኳ ከፋሽስት ጣሊያን ወረራ በከፋና የተመሰቃቀለ ጦርነት ማዕበል እያመሳት ያለበት ሁኔታ ከሚያስከትለው የቅርብ ጊዜ ሰብአዊ ቀውስ አንዱና ዋነኛው ረሃብ ነው። ወያኔ ለ27 ዓመታት ትግራይ እንድትለማ ሌላው ይድማ ብሎ የአገሪቱን ሀብትና ገንዘብ ወደ ትግራይ ሲያገዝ የነበረውን ራሱን ብልጽግና የሚለው የፖለቲካ ጋጠወጦች፣ አጉራ ዘለሎች፣ መረናደጎች፣ በአንድ ቃል ባለጌዎች ቡድን ትግራይ እንዲታረስ አማራ ይታመስ የሚል የፖለቲካ ሴራን ጎንጉኖ የአማራ መሬት በንጹሃን ደም እየጨቀየ መሆኑ በስፋት ከተለያዩ አቅጣጫዎች ከሚወጡ መረጃዎች መገንዘብ ይቻላል። የትግራይ ወጣት ገበሬዎች ወያኔ በቆሰቆሰው ወራዳ ጦርነት ወደውና ተገደው መሰለፋቸው የእርሻ መሬቶች ዳዋብ ቀለው መታየታቸው የተነገረ ሲሆን በሰሜን ወሎና በደቡብ ጎንደር የደረሱ እርሻዎች በወያኔ እንዲወድሙ እየተደረገ ባለበትና ወተራዎች እየተዘረፉ እህል ወደ ትግራይ እየተጓዘ ባለበት የረሃብ ጥቁር ደመና ለማንዣበቡ አመላካች መሆኑን ብዙዎች ስጋታቸውን ስሜት በተቀላቀለበት ሁኔታ ሲገልጹ ይሰማል። ባሳለፍነው ሳምንት በኤፍራታና ግድም በኦነግና በኦዴፓ የጋራ ስምሪት የጤፍ ክምሮች መቃጠላቸው ማራን በረሃብ ለመጉዳትና ቀስሞን ሰብሮ ለማንበርከክ ከተያዙ መሰሪ እርምጃዎች አንዱ ለመሆኑ ዋና ማስረጃ ነው። በተመሳሳይ በወለጋ አማሮችን ማጽዳት በሚለው ዘመቻ ባሰብቃቂ ሁኔታ የአማራ ገበሬዎች እየተገደሉ ጎተራዎቻቸው እየተዘረፉ በግፍ እየተፈናቀሉ በመሆናቸው በርካታ እርሻዎች ጦም እንዲያድሩ መደረጉ የረሃብ ምልክት ነው የሚለው የብዙዎች አስተያየት ነው። ወያኔ፣ አዴፓ፣ ኦዴፓ፣ ኦነግ፣ ኦፌኮ በጎጃም፣ በሸዋ፣ በወሎ፣ በጎንደር የደረሱ ሰብሎች ታጭደው የተከመሩ እህሎች ጎተራዎችና መጋዘኖችን ለማጥፋት ዘርፎ ለመውሰድ የተለያዩ ጥቃቶች ሊሰነዝሩ ስለሚችሉ ቀንና ሌሊት ጥበቃ ማድረግ ሊዘነጋ አይገባውም የሚል አስተያየት በስፋት እየተሰነዘረ ይገኛል። በደቡብ ምስራቅ በቦረና የተከሰተው ድርቅ እስካሁን ባለው ወደ 10000 የሚጠጉ ከብቶች የሞቱበት ሁኔታ እየሰፋ ሄዶ በርካታ አካባቢዎችን ማዳረሱና በሰው ሕይወት ላይ ከፍተኛ ጉዳት ማድረሱ አይቀርም የሚለውን ብዙዎች ይስማሙበታል።
ኒውዮርክ ታይምስ የአሜሪካ ጋዜጣ በማክሰኞ እትሙ በዜና መልክ ሰፋ ያለ ፍጹም ሀፈርተቢስ ተራ የወያኔን ፕሮፓጋንዳ አትሟል። በወያኔ ጥቃት በተጎዱ የአማራዎች ፎቶ የታጀበው ዘገባ ስለ ሰለባዎቹ ሳይሆን የአሸባሪዎቹን ያዞም ባደጋግሞ በማቅረብ የጋዜጠኝነትን ሙያ አጠልሽቷል። በአንጻሩ ጋዜጣው ፎቶግራፉን የተጠቀመበት የጌት ኤምኤስ የፎቶ ጋዜጠኛ ከፓሲፊክ ራዲዮ ጋር ባደረገው ቃለ ምልልስ ወያኔ በመራባን የተደገፈ የሚፈጽማቸውን ኢሰባዊ ድርጊቶችን አጋልጦ የዓለም ህብረተሰብ ትክክለኛ ሁኔታ ለመረዳት እንዲጥር አሳስቧል። ጥቁር አሜሪካዊ የፎቶ ጋዜጠኛ ወያኔ በብሔር በቋንቋ የሚያደርገውን ክፍፍል ከራሱ ቤተሰብ የብሔር ስብጥር በመነሳት አስረድቷል። በዚህ መሰረት ከወሎ ያገባት ሚስቱ ከአማራና ኦሮሞ ቤተሰቦች የተወለደች መሆኗንና አብዛኛውም የኢትዮጵያ ህዝብ እርስ በርሱ ተጋብቶ የተወለደ መሆኑን አብራርቷል። ወያኔ ላሊበላን ያዘው በሚደረገው ጦርነት የላሊበላ ታሪካዊና ቅዱስ ቦታዎች እንዲደመሰሱ ካለው እርኩስ ፍላጎት መሆኑንም ጋዜጠኛው አጋልጧል። የምዕራባውያን መንግስታትና ጋዜጦች ወያኔን በጭፍን ስለሚደግፉ ከአንድ ሚሊዮን በላይ በስደተኛ ካምፕ ያሉ አማራዎችን ሰቆቃ አድብሶ እንደሚያልፉትም ተናግረዋል።
በአዲስ አበባ የሚፈጸመው ግፍ አመጽን ሊያስከትል እንደሚችል ተነገረ። አዲስ አበባ አይን ባወጣ የዘረኝነት ሴራ የመንግስት ሰራተኞች በትንሹ ከሰባ ከመቶ በላይ የሚሆኑት ኦሮምኛ ተናጋሪነት ብቻ ሳይሆን ኦሮሞዎች እንዲሆኑ መደረጉና የከተማዋ የፖሊስና የደህንነት ባልደረቦች ኦሮሞዎች እንዲሆኑ መደረጉ ወደፊት ከተማዋ ለቀውስ ከሚዳርጉ ደባዎች አንዱ መሆኑ እየተጋለጠ ነው። ቀድሞ ወያኔ የደም ካሳ ያለ ጀሌዎቹ ካለምንም ዋስትና ከንግድ ባንክና ከልማት ባንክ እንዲበደሩ በማድረግ በንግዱ ስራ በስፋት እንዲሰማሩ ያደረገበት በአሁኑ ወቅት በጋራ ስልጣን በያዙት የኦሮሞ ጽንፈኛ ቡድኖች በተመሳሳይ መርካቶንና ሌሎች የገበያ ማዕከላትን እንዲቆጣጠሩ ከኦሮሚያና ከአዋሽ ባንክ እንዲበደሩ አድርጎ ማሰማራቱ ከወዲሁ የሚያስከትለው የዘረኝነት ቀውስ እየታየ ነው የሚለው የብዙዎች አስተያየት ነው። የጦረተኞች ሮሮ ሰሚ አላገኘም። ገበያው በዋጋ ውድነት ከቀን ቀን እየናረ ባለበት፣ የብር ግሽበት ባስደንጋጭ ሁኔታ እየተባባሰ ባለበት የጦረተኞችን አበል አለማስተካከል በተዘዋዋሪ ጦረተኞች የአገር ባለለውታዎች በረሃብና በመድኃኒት መግዣ እጥረት በሞት እንዲነጠቁ የተወሰነ መሰሪ ውሳኔ ነው የሚለው የበርካቶች አስተያየት ሆኗል። የጦረተኞችን ገንዘብ የመጣ የሄደው ፈላጭ ቆራጭ አገዛዝ እንዳፈተተው የሚቦጭቀው በመሆኑ በአሁኑ ወቅት በአባይ ግድብ ስም፣ በመናፈሻ ግንባታ ስም፣ በጦርነት ስም በርካታ ቢሊዮን ብር እየተወሰደ ሊሆን እንደሚችል ለጉዳዩ ቅርብ ከሆኑ ወገኖች መገንዘብ የተቻለ ነው። ላለፉት 5 ዓመታት የአበል ማስተካከያ አለመደረጉ በእድሜያቸውና በተለያዩ የጤና ሰበቦች ከስራ ገበታቸው ተነጥለው የሚያገኙት አበል እጅግ አነስተኛ በመሆኑ በቀን አንዴ እንኳን ለመመገብ በቂ አለመሆኑን ያስረዳሉ። በተለይ ዝቅተኛ የአበል ተከፋይ የሆኑት ስቃይ ሲታሰብ በእጅጉ አስጨናቂ መሆኑ እየተነገረ ሲሆን ዘረኛው አገዛዝ የኑሮ ውድነቱን ያገናዘበ የአበል ማስተካከያ ለማድረግ ፍላጎት እንደሌለው ከተለያዩ የአገዛዙ ምንጮች የተገኙ መረጃዎች ይጠቁማሉ። የማክሰኞ ጥቅምት 2 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ለሹመት የቋመጠ የለማኝ አለቃ ይሆናል። ቁም ነገሩን ትቶ በትርፍ ጉዳይ ላይ ማተኮሩ ብዙ ፋይዳ የለውም አይኖረውም። አገዛዙን ለመግለጽ ቂንጣ ሚንጤ አይረቤ ጉዳዮች ላይ ማተኮሩ እርባና ቢስ ነው። የቢሆንም ቢሆንም ተማጋቾች የእናታቸውን መገደል ደግ በሚል መከራከሪያ ያቀርባሉ። ኮሎኔሉን በዋናው መልኩ የሚገልጸው የሚያካሂደው አሰቃቂ ፍጅት ሆኖ ያለ ኢትዮጵያዊ ነው፣ ጽንፈኞችን እየተዋጋ ነው የሚሉ ጥቂቶች አይደሉም። ፍጅት በለሆሳስ እንበልና ትላንትም በወለጋ አማራው ተፈጅቷል። ኦነግና ኮሎኔሉ አማራን ሊያጠፉ ዘመቻቸውን ቀጥለዋል። የለየላቸው ዘረኞች ሹመኞች ሆነው በህዝብ ፍጅቱ የደም ሚናቸው እየጠፈ ነው። ይህ በእንዲህ እንዳለ ለውጥ መጣ ሊሉም ቢከጅሉም ውሃ ቢወቅጡት እንቦጭ ሁኔታ እንደቀጠለብን ደግሞ ምንም ጥርጥር የለውም። ወገን በሳውዲና ሊቢያ ግፍ እየተፈጸመበት ነው። መሆን የለበትም ብለው የሚጮሁ አይደሉም። ህዝብ ሲራብ እነሱ ባገኙት አጋጣሚ ኬክ ይገምጣሉ፣ ጮማ ይቆርጣሉ። ህሊና ቢሶችና ጨካኞችም ናቸው። ፈረንጁ ትግራይ ተራበ ሲል ወሎም ሌላም ለመከራ ተጋለጠ ማለቱ ተራራ መውጣት ሆኖበታል። ጸረ ወያኔ ዘመቻ ተከፍቷል ሊሉን ጀምረዋል። ይህ ዘመቻ ቀጥሎ ትግራይን ላንዴም ለሁሌም ከወያኔ ቁጥጥር ውጭ ያደርጋል ብሎ አፍን ሞልቶ መናገር ከቶም የሚቻል አይደለም። ከዚህ ቀደም ኮሎኔሉ በምንም አይነት የቆረጠና ያመረረ ጸረ ወያኔ እርምጃ እንዳይወሰድ እንቅፋት መሆኑ ተጋልጧል። በውጭ ጉዳይ ስራ ጣልቃ እየገባና እንደነ ደመቀ አይነት ችሎታ አልባ መጋዣዎችን እየተጠቀመ ኢትዮጵያን የሚጎዳ ፖለቲካን አስፍኖ መገኘቱ በራሱ ባለስልጣኖችም እየተነገረ ነው። ተመክሮ አልባ የገዢው ድርጅት ውርጋ ካድሬዎች ተመክሮ ያላቸውን የውጭ ጉዳይ ሰራተኞች እየዘለፉና እያዋረዱ በበስጭት ወደ ስደት እያመሯቸው እንደሆነም ተነግሯል። ሁሉን አዋቂ ነኝ ባዩ ኮሎኔልም በውጭ ጉዳይ መስካመች ሁኔታ ሲከፈት በውር ድንበር ውሳኔና እርምጃ ነገር አለሙን ሲደባልቅ መቆየቱን የራሱም ደጋፊዎች እያመኑ ናቸው። ይህን በተመለከተ በአሜሪካና ፈረንሳይ መካከል የተከፈተውን ክፍተት ኢትዮጵያ እንዳትጠቀምበት ማድረጋቸውን መጥቀሱ የሚበቃ ነው። ምርጫ የተባለው ያው ወያኔን መልሶ ቀልሶ መሆኑን አረጋግጧል። ተቃዋሚዎችን ሳይቀር ማጠቃለል የተባለው አስቂኝ ሆኖ አልፏል። ኢህአዴግ ብልጽግና ተብላ ቀጥላለች። የወያኔ ህግ አራዊትም መመሪያ ሆኖ ክልል ሽንሸናውን አቅፎ አለሁ እንዳለ ነው። ኮሎኔሉ ደግሞ ከመበላሸቱ የተነሳ ብዙዎች መለስ ዜናዊን ጭምትና ለከት በኩንታል ሊሉት እየዳዱ ናቸው። አሁንም ንጹህ ኢትዮጵያዊ ህሊና ያለው ዜጋ ይህን አውሬ ኮሎኔልና አገዛዙን የተሻለ ነው፣ ለውጥ ሊያመጣ ነው ሊል ደፍሮ ሊናገር አይጠበቅም። ህዝብን እየፈጀ ህዝብን በማንነቱ ነጥሎ እያረደ ወለጋን የደም ማዕከል አድርጎ ሺዎችን አፈናቅሎ ተከላካይን ባዕዳንን አሰልፎበት ባለበት ሰለባ የሆነውን ትተው ገዳዩን ተጠቂ አስመስለው የሚጮሁት ባዕዳን ምን ያህል ጸረ ኢትዮጵያ እንደሆኑ መረዳት ይቻላል። የአሜሪካው መሪ በተባበሩት መንግስታት ንግግሩ ኢትዮጵያን ከአንዴም ሁለቴ ጠቅሶ ለወያኔ ድጋፉን ገልጿል። አሁንም በወያኔ ላይ ጦርነት ከፈተ በሚል ለውግዘት አቆብቅበዋል። ኮሎኔሉ የኢትዮጵያን መሰረታዊ ጥቅም በማስጠበቅ ለወያኔ ውድመት የሚሰራ አይደለም። የወያኔን ውድቀት ዘረኞቹም ሆነ ፈረንጆቹ አይፈልጉም። የሚጋሩት ጸረ አማራነት፣ ጸረ ኢትዮጵያነት አላቸው። ይህን መገንዘብ ያስፈልጋል። ወዳጅ ያልሆኑትንም ወዳጅ ብሎ አለመሳሳት። የኢትዮጵያ ሕዝብ አገሩንም ራሱንም ከጉዳት ለመከላከል መመካት ያለበት በራሱ ላይ ብቻ ነው፣ በቱርክ ላይ በማንም ላይ ሳይሆን። አሁንም ኮሎኔሉና ጭፍሮቹ ወያኔ ላይ ከፈትነው ያሉት ዘመቻ ህዝብ ተረክቦ እስከ መጨረሻ ካልወሰደው የወያኔን መክሰም መውደም ማየት አንችልም። የትግሉ ባለቤት መሆን ያለበት ህዝብ ራሱ ነው። ዘረኞች ሊሆኑ አይችሉም። በሀገራችን ጉዳይ ዋናውና ቀዳሚው ወሳኝ ህዝቧ መሆኑን ለማንም ጥራዝ ነጠቀና ባንዳ አሳልፈን አንስ በጋራ ኢትዮጵያዊ ትግላችን ዘረኞችን እናውድም
ወዩም
የሐሙስ ጥቅምት 4 ቀን 2014 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ እሳት ቢያንቀላፋ ገለባ ጎበኘው ከወደ 4 ኪሎ የሚነፍሰው ጭምጭምታ በረከት ስምኦንን ለመፍታት ሽር ጉዱን ይመለከታል። ያረጀን ጅብ አህያ ይልሰዋል ሆነና በታሪክ ሰሪው የአማራ ህዝብ ላይ የማይነሳ ጠፋ። በወለጋ ሆነ በማይካድራ አማራን ካልጨፈጨፍን ባይ የፖለቲካ ድውዮች በስተዋል። ታሪክ ግን መልእክቱ ሌላ ነበር። የአማራውን ህዝብ የጎዳውና ያዳከመው በቅድሚያ ፋሽስቱ ደርግ መሆኑ ሊካድ የሚችል አይደለም። ከዚያም 27 ዓመታት ሙሉ ወያኔ ጸረ አማራን ፖለቲካ መመሪያው አድርጎ ግፍን ሲፈጽም ቆይቷል። በዚህም የወያኔ ጸረ አማራ ዘመቻ ቀንደኛ ሚና የተጫወቱት እነ ኢህዴን በአዴን የተባሉት የለየላቸው ቀንዳሽሽ ከሃዲዎች መሆናቸውም ተረጋግጧል። በሀገር ክህደትና ህዝብ በማስፈጀት እነ ታምራት ላይኔና መሰሎቹ ህዝብ ሊፋረዳቸው ይገባል። የዛሬዎቹ አዴፓዎችም የኮሎኔሉ ኮቴቢስ መጋዣዎች በመሆን አገርና ህዝብን በተለይም አማራውን ለይተው እየጎዱና እያስጎዱናቸው። በቅርቡ የኢትዮጵያ የውጭ ጉዳይ እንቅስቃሴ ደካማ የሆነው ኮሎኔሉ ጣልቃ እየገባና ነገሮችንም እያዛባ ነው በሚል ውግዘት ሲቀርብ ለይስሙላ የውጭ ጉዳይ ሚኒስቴር ተብሎ መጫወቻ የሆነው የአዴፓ አመራርና ምክትል ጠቅላይ ሚኒስትር ተብየው ሬሳ መሆኑ ግልጽ ነው። አማራውን ያስጠቃው በቅድሚያ አማራው ራሱ ነው። ለወያኔ ያደረ እንደነገሌ የአሜሪካ ቅጥረኛ የእንግሊዝ ደሞዝተኛ የሆነ የሆነች ገነት ዘውዴ ከነዘመዶቿ አይነቶቹ የምሁራ ተላዎች ወዘተ አማራነን እያሉ አማራውን አስመትተውታል። ዛሬም ከዚህ ወንጀላቸው ያልራቁ አማራውን እየከፋፈሉና እያደናገሩ በማስጠቃት ላይ ናቸው። የኮሎኔሉ መሳሪያዎች ሆነው የአማራውን አንድነት እያዳከሙና እያስጠቁትም ናቸው። እኛ በአቋማችን በታሪካችን አገር እንጂ ክልል ኢትዮጵያ እንጂ ብሔር ስንል የተደመጥ የመረጥን አይደለንም ያሉና በባዕዳንም እርዳታ እየተቀፈቀፉ ያሉትን አደገኛ ችግሮች በጊዜ በማጤን መፍትሄ ይሆናሉ ያልናቸውን ሐሳቦች ትምክህተኞች ጠባቦች ከጥቅም ውጭ አደረጓቸው። በጸረ ኢትዮጵያነት በተገላቢጦች ሊከሱን ሊወነጅሉን ተሯሯጡ። ግን ለኢትዮጵያ አልጠቀሙም ለጠባቦች አጋለጧት እንጂ አማራ የሚባልም ህዝብ የለም በማለት ኢትዮጵያን አሽመደመዷት እንጂ። አማራም አለ ኢትዮጵያም ነበረች አለች ትኖራለች ብንላቸው ጆሮአቸውን አንጠፈው ተኙበት። አማራነትን ከኢትዮጵያዊነት ነጥሎ በማቅረብም ኢትዮጵያና ኢትዮጵያዊነትን ሊያጠፉ የሞከሩም ነበሩ። ወያኔ አማራውን ሊፈጅ ሲነሳ ግን ደብዘዝ ብለው ከመድረክ ጠፍተዋል። ይባስ ብለውም ህዝብን እየፈጀ ያለውን ዘረኛ አገዛዝ እየደገፉ ዋና ጠላታችን ወያኔ ላይ እናተኩር ብለው ሊሰብኩን ሊያደናግሩንም ሲጥሩ አይተናቸዋል ታዝበናቸዋል። ኮሎኔሉ በአሳፋሪ መንገድ መቀሌን ጥሎ ሲፈረጥት ይህንንም እንደ ብልጠትና ንቃት አድርገው ሊያቀርቡልንም የጣሩ ነበሩ አሉ። ለመሆኑ የተካሄደው ጦርነትና እልቂት ማን ተጠቀመ? ህዝባችን እንዳንል ለወያኔ መልሶ መቋቋም ኮሎኔሉ ባደረገው አስተዋጽኦ ወያኔ አንሰራርቶ ህዝብ ለሌላ ዙር ማገዶና አልቂት ተዳርጓል። ጠባብ ወያኔዎች በእና አሜሪካ እርዳታ ከነበሩበት ሊመለሱ አለም የስልጣን ተጋሪ ሊሆኑ ሲዘጋጁ ትግሬ እንጂ ኢትዮጵያዊ አይደለንም የሚሉት ካህዲዎች ሲበዙ ኮሎኔሉና ጨፍሮቹ ደግሞ በዋና ዘመቻቸው አማራውን ሳቋርጡ በመስራቅ ወለጋም ሆነ ሌላ ቦታ መፍጀት ማስፈጀታቸውን ቀጥለዋል። ይህ አቆኖሳለ በዙምና ሌሎች መንገዶች በሚስጥር ተሰብስበው ለኮሎኔሉ አገዛዝ ድጋፍን ሲያስተባብሩ ደፋ ቀና የሚሉ አማራንን ባይ ዶክተር ፕሮፌሰሮች ጥቂቶች አይደሉም። አገራችን ኢትዮጵያ ማንነታችን ኢትዮጵያዊ ነው። ከሌሎች በመሰረታዊ ደረጃ የሚለየን ይህ አቋማችን ይህ እምነታችን ነው። በፖለቲካው መቼም አሾገመዳ ሆነን አናውቅም። አንጃ ግራንጃንም አመረን የታገልነው የክህደትና የባንዳነት አቋም ራስን ከልሎ መሸንሸን ላምባገነን መጎንበስ ኢትዮጵያን አይበጃትም ብለን ስላመነ ነው። ከሁሉም በፊት የህዝብ ማንነቱ ኢትዮጵያዊነቱ ነው። የጋራ ሀገሩም ኢትዮጵያ ነበረች አሁንም ናት። የናክ ላንዳፍታም ቢሆን መዘንጋት ወይም መካድ አገርን ያጠፋል፣ ባንዳ ያደርጋል፣ ከጸያፍ ጠባብ ያስፈርጃል። ለኢትዮጵያና ኢትዮጵያዊነታችን ጸንተን ተባብረን እንታገል። ዘረኝነት ይውደም። ህዝብ በጋራ ለአገሩ ለኢትዮጵያ ይዋደቃል።
አጉል ነው
የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ ቆራጥ ህዝባዊ ትግሎችን ሁሉም የሚያደናቅፉት ገዢዎች ህይወታቸውን የሚጠብቁት ስልጣናቸውንም የሚያቆዩት አንድም በኃይልና በጭፍጨፋ ሲሆን በሌላ በኩል ደግሞ ለውጥን የተቀበሉ መስለው በማደናገርና በማወናበድ ነው። በዚህም ሆነ በዚያ ግን የአፈና ኃይሎች ባለቤትነታቸውን የሚለቁ አይሆኑም ህዝባዊ ትግሉ እስካላስገደዳቸው ድረስ። ለጨቋኞች ገዥነት መቀጠል አመቺ የሚሆነው ደግሞ ተላላ የሆኑ ዜጎች ሲበረክቱና ታሪካቸውን ማገናዘብ ያቃታቸው ምድርን ሲሞሉ ነው። ነጋ ጠባ ተሸውደው በጭቆና ማጥ ውስጥ ሲገላበጡና ለለቅሶ ሲደረጉ ይኖራሉ። ለ45 ዓመታት ያየነው ነው። ለጨቋኝ ሰለባ መሆን፣ መከራውን ማስቀጠል፣ ዳግም መታገል፣ ደም መገበር፣ ተለወጠ ብለው ሲሸውዱን ማጨብጨብና ዳግም ለቀንበር ጫንቃችንን አመቻችቶ መስጠት። ከ28 ዓመት መራራት ትግል በኋላ የህዝብ ህብረትና ትግል ተጠናክሮ ወያኔ ሊወድም ሲቃረብ አጋሮቹ መዳኛ ቀዳዳ ከፍተውለት አዲስ ሹም አግኝተውለት ሊያድኑት እነሆ ተጋፍጠውናል። ዛሬም ሰለባው ብዙ ነው። መድረክ አጨናንቆ ስለ ታሪክም አታውሱ ብሎ በቃላት ጋጋታና በቀፎ መፈክሮች በባርነት ሊያስቀጥሉን እየጣሩ ናቸው። ገዢዎች ሁኔታው ሲጠጥርባቸው የህዝብን መፈክር ቀምተው የራሳቸው ያደርጉና ይዘቱን ይቀይሩና አልበው ባዶ ያስቀሩና አደናግረው በስልጣን ሊቀጥሉና ድጋፍንም ሊያገኙ ይሞክራሉ። በደርግ ጊዜም ያየነው ነው። ህዝባዊ መፈክሮችን ቀርቶ መዝሙሮችንም ጨምሮ ነጥቆና ይዘት ትርጉም አልባ አድርጎ ባዶ ቃላትን ሲያስጮህ ቆይቷል። የቅኔ ዘረፋ ዘመናዊ ይዘት በመፈክር ነጠቃ አሁንማ የፖለቲካ እስረኛ ማንነት ነጠቃም ተጀምሯል ሊሰየም የሚችል ነው መሬት ለራሹ ዴሞክራሲ ለሰፊው ህዝብ ወዘተ ሁሉንም መፈክር ድርጉ አስተጋብቶ ይዘት አልባ አድርጎ ግን ቀጥሏል ሁሉን አቀፍ ጊዜያዊ ህዝባዊ መንግስት ሲባልም ጊዜያዊ ወታደራዊ መንግስት መፈክርን አስቀድሞ ባንዳ ምሁራንም የተደራጀ ነቃ የታጠቀ ምናምንቴ የሚል ተጣራሪ መፈክር እንዲያስተጋቡ አድርጎ ወታደራዊ ኃይል ለአብዮቱ ሞግዚት ካልሆነ አገራችን ትከፋፈላለች አብዮቱም ይነጠቃል ብሎ አስፈራርቶ ወታደራዊ አምባገነንነትን 17 ዓመታት አስፍኖብን የጨረሰውን የወገን ቁጥር ዛሬ ከሃዲዎች ሊያረሳሱ ቢሞክሩም ህዝብ የሚያስታውሰው ነው ለአውሬው ደርግ ያጨበጨቡ ጊዜ ይሰጠው ጠንካራ ኃይል ያሻል ያሉ ህዝብ ይከፋፈልና ቢዮት ይጎዳል ያሉና ባለማወቅ ያናገዛዝ ያቆዩብን ከስህተታቸው መማራቸው አጠራጣሪ ነው ዛሬም የሽግግር መንግስት ምስረታ አይነሳ ከተማ የተላከ ኮሎኔል ስሬት ያመጣልናል እርቅ ፍቅር ዝባዝንኬ ያሰሙ ህዝቡ ተከፋፍሏልና ጠንካራ መንግስት ሞግዚት ጠባቂ ያሻዋል በሚል ወያኔያዊው አገዛዝን ሊያስቀጥሉ የሚሹ እንዳሉ እያየን ነው ያላየነው ይመስል በአገዛዙ ስር ምርጫን ጠብቁም እያሉን ነው ወያኔ ይወገድን ሰርዘው የተጠገነ ወያኔ በስሙ ሆነ በሌላ ይቀጥል ዘንድ ይሻሉ የወያኔ ደጋፊዎችም ተገዢ አገዛዝ መቀጠሉን ስለሚፈልጉ የህዝቡ ሉዓላዊነት የህዝብ መንግስት መቋቋሙ ሞታቸው ነውና የሽግግርን ሂደት መቃወም ዋና ፍራቸውና ተልእኳቸው ሆኖ ይገኛል። እርቅ ፍቅር ሰላም የዚህን ከይሲ ግብና ለማሸፋፍኖ በስራ ለማዋል ይረዳሉ የተባሉ ቃላት ናቸው። የፍቅር መፈክር ባዶ ነው። ሀገር እንደ ኮሾ ጣቃም የምትቀደድ የምትበታተንም አይደለችም። አጎል ማስፈራሪያው እጅጅ ሊለል ይገባል አገርን ማዳን የሚቻለው በጠላት ላይ የከረረ ጥላቻን ይዞ አመሮ በመታገል ብቻ ነው ወያኔ አሁንም ቢሆን በሰላም አይወገድምና አጎል ፍቅር ሰባኪዎች ትግላችንንም ህዝባችንንም ማስጠቀተው ራሳቸውም የሚተኑ መሆናቸውን ለመናገር ነብይነትን አይጠይቅብንም አርበኞች ሙሶሎኒን ግራዚያንን አፍቀረው ቢያጥፉና ቀለበት ቢያደርጉላቸው ኖሮ ኢትዮጵያ አስኖርም ነበር የሽግግር መንግስት አልን እንጂ ስዩመ መለኮት የግለሰብ መንግስት አላልንም ህዝብ የዴሞክራሲ ተጠቃሚና ባለቤት ይሁን ራሱን ያስተዳድር ተባለ እንጂ የበላይ ጠባቂ ሰምለት ያለ የለም የኢትዮጵያ ሉዓላዊነት ይጠበቅ ይረጋጋ ተባለ እንጂ ለጠላቶቹ አክፍት ሆና በስመ እርቅና ሰላም ትቦጥቦጥ ትዘረፍ ትበጥበጥም ያለ የለም ደግመን ሃይማኖት ሌላ ፖለቲካ ሌላ ብለናል ያገራችንን ብቻ ሳይሆን ያጉራችንን ሆነ ዓለም አቀፉን ሁኔታ ያወቅንና እያወቅንም ያለን በመሆናችን ነው በፖለቲካ ዝርዝር ኪስ አይቀድም ብለንም ብዙ ጊዜ አጣስበናል ለምንስ አዲሱ ሹም የሽግግር መንግስት ይደርስ ሁሉን አገር ወዳድና ዴሞክራሲያዊ ኃይሎች ያቀፈ የሚለውን መከተል መደገፍ ሳይሆን ማንሳት እንኳን ቃተው ግልጽ እንደሆነው አሜሪካ በአፍሪካ ቀንድ ያላት ፖለቲካ በኢትዮጵያ ዴሞክራሲ መስፈኑን አጥብቆ ይቃወማል አምባገነናዊ ግን በአፍቅሮ አሜሪካ የነሆለለ መንግስት ነው የምትመኝልን ልታቆምም እየጣረች ያለችው ይህንኑ ነው የገዢ ምርጫዋም ይህን የሚከተል ነው ነፃ የኢትዮጵያ ዴሞክራሲያዊ መንግስት ከተመሰረተ የኢትዮጵያንና የህዝቦቿን ጥቅም ያስቀድማል እንጂ የአሜሪካን እዝ ተገዢ አይሆንም ሉሙምባን ገድላ ሞቡቱን ለስልጣን ያበቃችው ንክሩማህን አስገልብጣ ቡችላ መንግስት ያቆመችው አለንዴን በቺሊ ገልብጣ ፋሺስቱ ፒኖሼን በስልጣን ያስቀመጠችው የነ መንግስቱና ገርማሜን መፈንቅል ያከሸፈችው ወያኔን ለስልጣን ያበቃችው ሻዕቢያን ደግፋ ለግንጠላ ያበቃችው የግብፅን ህዝብ ትግል አደናቅፋ ወታደራዊ አምባገነን አልሲሲን የሰየመችው ኢራቅና ሊቢያን ያፈራረሰችው ወዘተ
አሜሪካ መጋዣዋን እንጂ ነፃ መንግስት እንዲኖረን አትፈልገም። ጋሬጣ ነበረች፣ አሁንም በዚሁ ብሶባት ቀጥላለች። የሀገራችንና የአካባቢው ሁኔታ ሲገመገም ይህን ዓለም አቀፋዊ ይዘት ችላ ማለቱ የትም እንደማያደርስ ማወቅ ይገባል። የሻቢያና አዲሱ ሹም ሸብር ረብም ወደ ኋላ ላይ ሰፋ አድርገን እንደምንተቸው ከዚሁ ከአሜሪካና አረቦች ፍላጎት የራቀ እንዳልሆነ ግልጽ ሆኖ ይገኛል። ለዚህም ነው ለሴራቸው ክፍትና ግልጽ ሆነን መገኘት ሳይሆን ተንኮላቸውን ባጭሩ ለመግጨት መጣሩ ለሀገር ይጠቅማል የምንለው። የአጓጉል ፍቅር ሰበካው አገርን ያሳጣል። ግለሰቦች ፍቅር ይኖራችሁ፣ ህዝብ መሃል ፍቅር ይስፈን ብሎ መስበክ ቢገባንም ከጠላት ጋር ተፋቀሩ ግን የባንዳነትና የአገር ሻጮች መፈክር መሆኑን እኛ አንስተውም። ህዝባችንን ከፈጁት አውሬዎች ጋርም ፍቅር ሰበካው እንዲሁ አያዋጣም። በፍቅርና እርቅ ሽፋን ወንጀለኞችን ከሚገባቸው ፍርድና ቅጣት ማሸሽ፣ አምባሳደር መሾም፣ ለምህረት ህግ ማዘጋጀት፣ ያውም ሁሉም የፖለቲካ እስረኞች ገና ሳይፈቱ ፍቅር ሳይሆን በህዝብ ቁስል ላይ ጨው መነፍነፍ ነው። ፍትህን እንደገና በአፍጢሟ መድፋት ነው። ክህደትና ጸያፍ ብልግናም በህዝብ ደምና ስቃይ ላይ ማላገጥ ነው ብንልም ተገቢና ትክክል ነው። መፈክሮቻችን ህዝባዊ ናቸው። በመሰረቱ ትግል ከጀመርን ጊዜ ጀምሮ በሰው በላዎችና አምባገነኖች እየተደናቀፈ ቢሆንም ህዝባዊ መንግስት ያልነው ዛሬም የትግላችን ምሰሶ ነው። ዋና ጥያቄያችን ህዝባዊ መንግስትና ዴሞክራሲ ምን መሆናቸውን አሁንም መረዳት የተሳናቸው ክፍሎች የግለሰብ አገዛዝን ዴሞክራሲ፣ የተወገዘ ቡድንን ቀጣይና ሸዋጅ አገዛዝ ህዝባዊ ሊሉ ቢቀጡ በዚህ መስክ መሀይምነታቸውን ወይም ጸረ ህዝብ አቋማቸውን ያጋልጣሉ እንጂ ትግላችንን ሊያስቆሙ የሚችሉ አይደሉም። ትግላችን ከግቡ እንዳይደርስ ማደናቀፊያ በወያኔና በአሜሪካ ተጠንቶ ተዘርግቷል። ጋሬጣውን እናነሳለን እንጂ እንደ ህዝብ ተሸውደን ተደናግረን ጭቆናን ሂደቱ ለውጥና ዴሞክራሲ ሳይሆን አምባገነንነት ለመሆኑ መጨረሻው ምንም ጥርጥር የለምና ዳግም ልናቅፍ ዝግጁ ሆነን መገኘት የለብንም። ወያኔ ይወገድ፣ ሁሉን አቀፍ የሽግግር መንግስት ምስረታ አለምንም ወለም ዘለም እውን ይሁን፣ ህዝባዊ መንግስት በብዙሃኑ ፈቃድና ውሳኔ ይመስረት። ይህ ነው አመታት ያስቆጠረ የህዝብ ፍላጎት ጥያቄና መፈክር። እርቅም ይቅርታ መጠየቅም ንሳ ማስቀደም አለበት። በደፈናው ይቅር ለእግዚአብሔር ሊኖር የማይችለው የፈሰሰው ደም ስለማይፈቅድ ነው። በደሉ ያልደረሰበት ይህ ባይገባው ምክንያት አለው። ታግሎ የከፈለው መከራ የለውምና ከወንጀለኞቹ የተጣመረ ነበርና ህሊና ቢስ ባንዳ ነውና ከዚህ በለሰለሰ የሚቀርብ አይደለም። የሰማት ደም ፍትህ እያለ ይጮሃልና በዝምታ በግለሰብ የፋራ ሰበካና ሸንካላ ውሳኔ ልናልፈው የምንችል አይደለም። ታሪክን አንረሳም፣ ዳግም እንዳንረግጥ፣ ዳግም እንዳንሳሳት። ከዚህ አንጻር ነው ይህ ከሻቢያው አምባገነን ጋር እርቅ የሚባለውን ቧልትና በከተሜው ቋንቋ ፉገራ የምንመለከተው።
የቃላት ጋጋታ፣ ከንቱ መፈክሮችና ፉገራ ፖለቲካ ክፍል 2። በሰሞኑ የታየውን የሻዕቢያን መሪ የማንቆለጳጰስ አሰቃቂና አሳፋሪ ዘመቻ የተለያዩ አቋሞች እንዲጸባረቁ አድርጓል። يفجر بوليتيكام عينتا نصبراك مهونو لبزوه چلتسورم هيدتو شابيا اندگنا ያኔ ከመለስገት ሞ ያደርግ እንደነበረው ኢትዮጵያን ሊበዘብዝ አድብቶ መነሳቱንና በተቻለው መጠን ሁሉ ደፋቀና ጎንበስና ትሁት መስሎ ኢትዮጵያን ሊቦጭክ መወሰኑን የሚያሳይ ነው። ፉጋራው ኢሳይያስ አንድ ህዝብነን ሁለት አይደለንም ሲል ከ30 አመት በላይ ልዩ ህዝቦችነን አማራ ኢትዮጵያ ቀኝ ገስቶናል እኛ ፓስታ በሊታ ስልጣን ህዝብነን አማራ ኢትዮጵያኖች ሐላቀር ህዝቦች ናቸው ንጻነት ሀርነት ነው ግባችን ብሎ አገር ፍቅር ያሉትን ኢትዮጵያ ያሉትን አሳዶ ፈሽቶ በረጅም ጦርነት ስንቱን አስጨርሶ ግልብጥ ብሎ አንድ ህዝብነን ይሄን የተቃረኑ የተሳሳቱ ናቸው ብሎ ሀቁን የተናገሩትን ሁሉ አይኑን ሳያሽ አወገዘ ፉጋራ ይሏል ይሄ ነው በእብሪቱ የታወቀውና ለስንቱ ጓደኞቹ ሳይቀር ህይወት መጥፋት ምክንያት የሆነው ጠባብነቱና ማን አለብኝነቱ የጠፋ ይመስል አዲሱ ሹም መሪያችን ይሆንልን ብሎ አግላገጠ። መረዳት ያቃታቸው ተገረሙ። ሻቢያው በአዲሱ ሹም ለማላ አለ ተደመረ ብለውም ፈነደቁ። ተፎገሩ የሚባል ቃል አለ ካለ ይቦታው ነው። ሌላው ምሳሌ ደግሞ አማርኛ ሊናገር መነሳቱ ነው። ኢሳይያስ በቂ አማርኛ የሚናገር በአዲስ አበባ ዩኒቨርሲቲ የተማረ ሆኖ ሳለ ቀደም አማርኛ የማይናገረው የጠላት ቋንቋ ነው በሚል መሆኑን የሚያቁ ሁሉ ያውቃሉ። በያዘውና በተጠቀመበት የማወናበድ ወይም የማደናገር ዘመቻ ግን አማርኛ መናገሩ ከአዲሱ ሹም ጋር መሳቅ መጫወቱ መተቃቀፉ ወዘተ ሁሉ የጅሎቹን ፎግራቸው እጥድ ሙሉ አካል ነው። ፍቅር እርቅ በሚል መሰረትና ይዘት ያጣ መፈክር መደርደርን የታያዙትን ሆነ የሻቢያን ባንዲራ ማውለብለቡ ቀና የመሰላቸው ክፍሎች ሁሉ አምባገነኑ በበቂ ተጫውቶባቸዋል ቢባል ማጋነን አይሆንም። መለስም በመጀመሪያው ሰሞን ኢትዮጵያዊና ህዝባዊ መስሎ ስንቱን እንዳደናገረ አንረሳም። ሶበላውም ኮሎኔል ዝምብም አልገድል ብሎ እየተከለሰለሰ ስንቱን ነጥቶታል። በቂ ተመክሮ ነበረን ግን መጃጃሉን የመረጠው ክፍል ሁሌም አገራችንን ያስጠቃ ያስቆሰለናል። ነፍሰ ገዳዩን ኢሱ እያለ ሲለማመጥ ማየቱም ያመናል። የሀገራችን ጥቅምና ክብር አልተጠበቀምና ሰማዕትን ይቅርታ መጠየቅ የምንገደድበትም ሆኗል። ለመሆኑ ኢሳይያስ አፈወርቅ ማን ነው? ከመቼውስ ማንነቱ ተረሳ? ታሪክን ዘንግተው ስህተታቸውን ሊደግሙ የተነሱ ክፍሎች ፍቅር ይቅርታ ገለመሌ ይያሉ ለአንድነት የተሰውትን ብዙ ሺዎችን በሻቢያ የተረሸኑ ወጣቶችን መንካተ ብለው የተገደሉ እነ አፈወርቅ ዮሐንስ በጻይጎይቶም ወዘተ የኢትዮጵያ ተማሪዎችን ከስቃሴ አባላትን በሻቢያ ታድነው የተገደሉትን የሀገር ፍቅር ማህበር አርበኛ አዛውንት አባላትን ሻቢያ ወያኔን መስርቶ ረድቶና አጠናክሮ በኢትዮጵያ ላይ መልቀቁን ረስተው ኢትዮጵያን ሊያወድምና ግንጠላን እውን ለማድረግ በአረቦችና ምዕራባውያን እርዳታ ጎጂ ጦርነት በኢትዮጵያ ላይ መክፈቱን አማራውን ጠላት ብሎ መጨረሱን ሲገነጠልም ኢትዮጵያውያንን ንብረታቸውን ቀምቶ ማፈናቀሉን ጠባቦችን ማጠናከሩን ወያኔን እጅዞ ለቤተ መንግስት ማብቃቱን ኢትዮጵያ 100 አመት ያልሞላት ህዝብ በቀኝ ተገዥነት የሚኖርባት አገር ብሎ ሰይሞ ለውድመቷ ሲጥር መክረሙን እረስተው የዚህ ሁሉ ጸረ ኢትዮጵያ ድርጊት አባወራንና የሻቢያን መሪ ግለሰብ የጀግና የወዳጅ አቀባበል ያደረጉለት ሁሉ በእናት አገራችን ላይ በደል ፈጽመዋል ቢባል ቢያንስ ነው። ከኢሳይያስ ጎን በጭሎነትና ዝቅተኝነት ስሜት ሲባርቅ የነበረውም አዲሱ ሹም አሳፈሮናል እንጂ አላቆራንም። ሀቁ ይህ መሆኑን እንተው ብንል እንኳ ይህን የሀገር ጠላት ማስተናገድና አገራችንን ለወንጀሉ ለመክፈት ለማመቻቸት መነሳት ምን ጥቅም ይሰጣል? ማን ነው ተጠቃሚ? ሻቢያ ወይስ ኢትዮጵያ ብለን ከከበሮ ምቱርቀን ብናጤን መልሱ ግልጽ ነው። በባድሜና ባዲሮብ የወደቁትን ወገኖች መርሳት ብቻ ሳይሆን ደማችን የፈሰሰለትን መሬት በነጻ የሚያገኘው ሻቢያ ተጠቅሟል። የመቶ ሚሊዮን በላይ ህዝብ ገበያ ለከሰረው ሻቢያ ክፍት ሆኖለታል። አዲሱ ሹምና በዙሪያው ያሉት ካሳ ሊጠይቁ ቀርቶ ለጦርነት ሁሉ ከኢትዮጵያ ካሳ ፈላጊውን ሻቢያን ሊከፍሉ ተስማምተዋል። በሁሉም ፈርጅና መስኳንም ተጠቃሚ ሻቢያ ነው። በኤርትራ የጦር ሰፈሮችን ሊከፍትላቀደው አሜሪካ የተደረገው ስምምነት ያዋጣዋል። አሰብን የምትቆጣጠረውና ወደቡን አስፍታ ኢትዮጵያን አስከፍላ ንግዳችንን ልትቆጣጠር ለተዘጋጀችው ለአረብ ኤሚሬትስ ደግሞ ያፈረሽ ምቹ ጊዜ መጥቶላታል። እስራኤል የቀይ ባህር ባረቦች ቁጥጥር ስር አይዋል ባይናትና ሻቢያ እንደ መንግስት ተደራድሮ መቀጠሉን ደጋፊናትና ከስምምነቱ ተጠቃሚናት። የሻቢያ ተጻራሪዎች በአብዛኛው እስላሞች በመሆናቸው ለድል አለመብቃታቸው ለእስራኤል ይበጃታል። ለዚህ ሁሉ ኢትዮጵያ ጣላቷን አጨብጨባ ከመስተናገዷ ውጭ ምን ጥቅም ታገኛለች? አሳቢሉን አንዳንዶቹ ኢትዮጵያ አሳብን በመተዋ ሻቢያ ተጎድቶ ሲማቀቅ ነበር። ለአረብ ኤሚሬትስም በ500 ሚሊዮን ዶላር በአመት ሂሳብ ሽጦ እንዳለ የምናቀው ነው። የአሰብ አስተዳዳሪ ኤሚሬትስ እንጂ ሻቢያ አይደለም። የዱባይ የወደብ ባለስልጣን ደግሞ በዝባጅ ሆኖ በጅቡቲ የፈጠረውን ችግርና ቀውስ እናውቃለን። በአሰብ መጠቀም የሚል ምርጫ ከተወሰደ ክፍያው የሚበጅ ካለመሆኑ ባሻገር ንግዳችን፣ ሸቀጣችን፣ ገቢ ወጫችን በአረብ አገር ቁጥጥር ስር ይገባል ማለት ነው። ወንድም ህዝብ ነው ብንልም የሀገራችን ወጣቶች ስራ አጥቶ ነው በሚሰቃዩበት የኤርትራ ስራ አጥቶች ኢትዮጵያን እንዲያጥለቀልቁ አንሻም። ሻቢያ ባለገንዘብ ነውና በሁሉም መስክ ገንዘቡን ተጠቅሞ በዝባጅ ሊሆንብን እንደሚችልም ሳይታለም የተፈታ ጉዳይ ነው። ገዢዎቻችን እና አዲሱ ሹመያኔዎችና ሻቢያ እንደሚሆኑም ግልጽ ነው። ቀጣይ ምጽአትና መከራ በኤርትራና ኢትዮጵያ መሃል ድንበር የለም ብሎ ለድንበር መለየት ለአመታት ደም ያፈሰሰው ጮሌና ወንጀለኛ ሲፈግረን ይህን ቅጥፈት እንደ ሾርባ ላፍ ያደረጉ መኖራቸው መቼም አሳፋሪ ነው። የሻቢያ ትኩረት በኢትዮጵያ መረብና ድሩን መመስረት ማስፋፋት ማጠናከር በመሆኑ የድንበሩ ጉዳይ ዘግየት ብሎ ቢነሳም ብዙ የሚጨንቀው አይደለም። ዋናው እንደቀድሞው መተከል ነው። ዋናው በሁሉም መስክ የዝርፊያና ብዝበዛ መዋቅሮን ማስፈን ማስፋፋት ነው። በሐሰት ብር የጎጃም ጤፍ የሀገራችንን ዛፍ መጓጓዙን አረሳንም። ዝርፊያው ተጠናክሮ የሚካሄድ መሆኑን ደግሞ መገመት የሚያቅተን አይደለም። አዲሱ ሹም የነገሮች አመቻች እንጂ የሀገራችንን ጥቅም አስጠብቆ የሚገኝ አለመሆኑ ከወዲሁ የሚታይ በመሆኑ መጨረሻው ያው የወያኔና ሻቢያ ጥምረት አገዛዝ ይሆናል ብንል ሊፈረድብን አይችልም። ለሻቢያ ዘር ከልጓም ይጠቅሳል ነውና ውሎ አድሮ ከወያኔዎች ተቀንሰውም ቢሆን ማበሩን ቅድሚያ መስጠቱ ሊጠበቅ የሚገባው ነው። ሻቢያ የስንቱ ደም ያፈሰሰለት የኤርትራ ብሔረተኝነትና ግንጠላ ከመቀጽበት የሚጠፋ የሚተና አይደለም። አሜሪካና አረቦች ያመጡት ዛሬ የምናየው ሰርግና ምላሽ ምንም ቢሆን ምን ለኢትዮጵያ የሚበጅና የሚጠቅም አይደለም። ይህን አስረግተን በማቅረባችን ማድረጉ ደግሞ የኢትዮጵያዊነት ግዳጃችን ነውና አገር ለጥፋት ስትዳረግ በዝምታ ማለፍ የለመደብን አይደለምና አንዳንዶች የህዝብ እርቅና ስምረትን ትቃወማላችሁ እንደሚሉን እናውቃለን። ግን ስህተቱ የራሳቸው ነው። ሻቢያ ባደረሰብን ይህ ነው የማይባል ጉዳት ቂም ብንይዝ ይገባናል እንጂ የምንወቀስበት እንዳይደለ ታሪክ ይመሰክራል። ይኸው የሀቅ ታሪክ ደግሞ የኤርትራ ትግል በሰላማዊና ዴሞክራሲያዊ መንገድ ይፈታ ብለን መታገላችንን ይመዘግባል። ታሪክን የሚበርዙና በሐሰት ቅኝት የሚያቀርቡ መሰሪዎች ለሻቢያ የመገንጠልን ትምህርት የሰጠ ብለው ቢቀጥፉም የኤርትራ ችግር የተፈጠረው በዘመነ ኃይለ ሥላሴ ሆኖ ግንጠላው ደግሞ የተወሰነው የተጠናቀቀው በወያኔ በመለስ ጊዜ ነው። ቢሆንም ሻቢያ ከወያኔም ከባዕዳንም ጋር ተቀናጅቶ ያፓን የአማራትም ክህተኛ ብሎ አውግዞ ለአመታት እንደታገለውና እንዳጠቃው ታሪክ ይመሰክራል። የናዲሱ ሹም ፍቅርና እርቆች የሚመለከቱን ባይሆኑ መጠበቅ ያለበት ነው። አዲሱ ሹም ለሻቢያ ጎንበስ ሲል ያለቃው የመለስ አለቆች ስለነበሩ አይፈረድበትም።
በስግደቱ ግን ኢትዮጵያና ህዝቧ እንዲሳተፉ ግብዣውን መቼም የማንቀበለው መሆኑ ግልጽ ነው። ባስማራና በአዲስ አበባ የታየውን የባዕዳን ሳይቀር ተሸርቦ የቀረበ ትዕይንት ወይም ፉገራ እንጂ የእርቅ ሂደት አይደለም። እርቅማ በቅድሚያ ስህተት ማመንን፣ ንስሐ መሻትን፣ ይቅርታ መጠየቅን የግድ ይላል። ሻቢያ ተበደልኩ ባይ ነው አሁንም። ያደረሰውን በደል ሊያምን ቅንጣትም አይፈልግም። አዲሱ ሹምም የሚጠይቃቸው አይደለም። ህዝቦች በሰላም በጉርብትና መኖራቸው ጥሩ ነው ቢባልም የሻቢያ እቅዱ ጠላቻውን በልቡ ቋጥሮ ጠላት የሚላትን አገር ይበልጥኑ ማድማትና ማሽመድመድ ነው። ተቃዋሚዎቹ ከኢትዮጵያ ሲባረሩ ይጠቀማል። ሰላም ተመሰረተ በሚልም በአዳኑ በተዘጋጁት መሰረት ሊያናፉለት ያወገዙት ሁሉ እንታይ ጉዱ ማለታቸው አይቀርም። ከተወረወረበት የፖለቲካ ምድረበዳ ይወጣል። ሻቢያ ይጠቀማል፣ በላያችን ላይ ይጠነክራል። አዲሱ ሹምና ጓደኞቹ የአሜሪካና የአረብን እዝ ተቀብለው አገራችንን ለከፋ አደጋ አጋልጠዋል። ከመቼውም ጊዜ በከረረ ሁኔታ የህዝብ ክፍፍልና ግጭት ሰፍኗል። ይህንንና ሌሎች ችግሮችን ሳይፈታ አዲሱ ሹም ሮጦ ከሻቢያ ያደረገው ስምምነት አላስፈላጊም፣ ጊዜውን ያልጠበቀና ህዝብን ያላማከረ ነው። ለባድመ የተሰዋው ህዝባችን ማንም ከቁም ነገር ቆጥሮ ጠላትህን ልንጋብዝና ልንሰግድለት ነውና ምን ትላለህ የሚለው አልተገኘም። የሽግግር ሳይሆን የሽርሽር አገዛዝ ሊሆን የተነሳው ይህ የአዲሱ ሹም ቡድን ህዝብን ያገሩ ባለቤትን ማማከረን እርም ብሎ ይገኛል። በአሜሪካም ደጋፊዎችና አዳናቂዎቹን ሰብስቦ ሊፎግር ተዘጋጅቷል። ምን ሊፈይድ ለስብሰባዎቹ ቤቱን እንዲሞሉ የሻቢያ ደጋፊዎች እዝ ተሰጥቷቸዋል። ጥያቄዎች በነጻ እንዳይቀርቡለት አስቀድሞ ተመዝግቦ ተመርጦ የሚል ውሳኔም በኤምባሲው ተላልፏል። እንዲህ አርጎም ውይይትና ክርክር የለ። ተፈግረናል። ግን አሁንም ሁኔታውን ለማክሸፍ ጊዜ አለ። የወያኔና የሻቢያ መሪዎች በህዝብ ፍጅት ወንጀል ሰፊ ክስ ሊቀርብባቸው የሚገባ እንጂ እንደ ጀግናና ሌላም ሞቅ ያለ አቀባበልና አያያዝ ሊያገኙ የሚገባቸው አይደሉም። ይህ ቂም መስሏቸው ፍቅርና እርቅን የሚሰብኩ ለሀገራችን ጥቅምና ለህዝባችን ደም መታበስ የቆሙ አይደሉም። አካፋን አካፋ በለው ተብሏል። ባንዳና ካሃዲንም ጠላትንም በስሙ መጥራቱና በዚያው መንገድ መያዙ ተገቢ ነው። አንፈገርላቸው። ጸረ ወያኔ ትግላችን ተፋፍሞ ይቀጥል። በአደጋ ላይ ያለው አንድነታችንን እንጠብቅ። የቃላት ጋጋታ ከንቱ መፈክሮችና ፉገራ ፖለቲካ ክፍል 3 መድበስበስና መዘንጋት የሌለባቸው ሐቆች። ገዢዎች ወይም በላያችን ሊሰየሙ የቋመጡ ኃይሎች የሰማይና የመሬት የዴሞክራሲና የመብት የብልጽግና ሙሉ ባለቤት ትሆናላችሁ በሚል ቃል መግባት በተስፋ መደለድ ማዘናጋትና ስልጣናቸው ማደላደል ልምዳቸውና ከነሱም ሁሌም መጠበቅ ያለበት ነው። በተለይም የቀውጢ ጊዜ ሲመጣ ህዝብ የሚፈልገውን በጃዙርም ሆነ በቀጥታ ረግጠው ህዝብ መስማት የሚፈልገውን እያሰሙና ባለፈው ላይ ያለውን ጥላቻ በመጠቀም ወደ ስልጣን የሚመጡና በስልጣንም የሚቆዩ እንዳሉ ያየነው ነው። በራሳችን ተመክሮ ዛሬ ከወዲሁ የታሪክ ቅልበሳ ተጀምሮ በህዝብ ደም የመጣውን ውጤት የወያኔ መዋከብና መዳከም ለግለሰብ ሊሰጥ ሲሞከር ያየን ነው። ታሪክም ተረስቶ የሀገራችን ጠላት የክብር አቀባበል ተደርጎለት ሊይዛት ሊጫወትባት ሞክሮ በህዝብ ትግል የከሸፈበትን በእርቅና ፍቅር ስም ተለግሶ አገራችንን ሊያጠፋ ሁለተኛ እድል አግኝቷል። ማን ታግሎ ደምቶ ወያኔን አዳከመ? ሰፊው የኢትዮጵያ ህዝብ። ማን መከራና ስቃይን ተቀበለ? ጭቁኑ የኢትዮጵያ ህዝብ። ማን የወያኔ አካል ሆኖ 28 ዓመት በወያኔ ወንጀል ተካፋይ በመሆን ህዝብን ተባብሮ አቆሰለ? አዲሱ ሹምና ጓደኞቹ። በግለሰቡ ላይ ጥርጣሬና የእምነት ማጣት ቢከሰት የሚጠበቅና አግባብ ያለውም ነው። የ28 ዓመት የወያኔ ዘረኛና የግፍ አገዛዝ አካል ሆኖ ለሰራ ሰው ከመቀጽበት አመኔታን ድጋፍን መስጠት ከስህተትም በላይ አገርን የሚጎዳ ጥፋት ነው። ዘረኞቹ ማን ቢወልድ ማ በሚለው መርሃቸው እና ፖለቲካቸው መሰረት ኢትዮጵያና ህዝቧ ላይ ያደረሱትን ከፍተኛ ጉዳት ዜጎች ያውቃሉ። ዛሬ የህዝብን መሰረታዊ ፍላጎቶች በውብ ቃላት ወደ ጎን ወርውረው የጭቆናውን ጊዜ በአዲስ መልክ ሊቀጥሉብን፣ ሊሰየሙብን፣ አምባገነን ሊሆኑብን ራሳቸውን አጭተውና በትንግርትም አጅበው ሲመጡ ማን ቢወልድ ማ ብንላቸው ተገቢ ነው? ማናቸው ለመሆኑ ድንገት አዳኝ ስርየት አምጪ የህዝብ አለኝታ ሆነው ራሳቸውን ያቀረቡ? ማናቸው ስንት ደም የፈሰሰበትን መሬት ለጠላቶች የሚሰጡ? ማናቸው ለባዕድ አድረውና ለስልጣናቸው ቆመው የህዝብን የሽግግር መንግስት ፍላጎት ተጻረው የተገኙ? ማናቸው አሁንም ንጹህ ህዝብን በማጎሪያ ቆይተውና አንፈታም ብለው ያሉ? ማናቸው አሁንም በጭቁኑ ህዝብ ላይ ዘረኛ መርዛቸውን መርጨት የቀጠሉ? ለነዚህ መሰረታዊ ጥያቄዎች በስሜትና ጫጫታ ያልተደናገረ መልስ መስጠት የኢትዮጵያዊ ግዳጃችን ሆኖ ይገኛል። አገራችንን ግን ለጥቅም አሳልፈን ከሰጠን ይህ የተድበስብሶና ተደናግሮ የሚታለፍ ጉዳይ ሆኖ የጭቆና አካል ሆኖ ለ28 ዓመት የቆየን ማወደስ ማመስገን በተክለሰውነት ማጀብና በከንቱ መንጫጫት እጣ ክፍላችን ሆኖ አገራችን ኢትዮጵያ አይናችንን ከፍተን እያየን እየተነገረን ለጥፋትና ለባዕዳን ጠላቶቿም ሳይቀር አሳልፈን የምንሰጥ ይሆናል። የኢትዮጵያ ህዝብ የፈለገውና ደሙንም አፍሶ የጠየቀው አንዱ ዘረኛ በሌላ ዘረኛ እንዲተካ፣ አንዱ አምባገነን ቡድን በሌላ አምባገነንነት ፍላጎት ባለው ግለሰብ እንዲተካ ሳይሆን የፈለገው ዴሞክራሲን እንጂ እኔ አውቅልሃለሁ ባይ ዘመናዊ መንግስቱና መለስን ሳይሆን አንድ ወሳኝ አዛዥ ቡድን ሳይሆን በአገራችን ውስብስብ ጉዳዮች ላይ ሁሉም አገር ወዳድ ኃይሎች መክረውና ተነጋግረው መፍትሄ እንዲሹና የሽግግር መንግስት በገቢር እንዲታየም ነው። ያፓ ለምን ድጋፍ አይሰጥም ይሉናል ብዙዎች። አቋማችንን የመያዝ መብታችንንም ተጋፍተው ሊያወግዙንም ይዳዳቸዋል። አዲሱን ሹም የተቸው ውጉዝ ከመዲያብሎስ ብለው ሊያግዱንም ሲሞክሩ አይተናል። የከረምንበት ሁኔታ በመሆኑ ሊያፍነን አልቻለም። መንግስቱና መለስን በጨፈኑ ደግፈው ሲንጫጩ ጫጫታውን ብንደባለቅ ኖሮ ህዝብና አገርን በጎዳን ነበር። ለረሃብና ለሀገር የማይበጅን ሁኔታ ከንጭጩ የማወቅ ችሎታ አለንና አንቀበልም ማለት ሙሉ መብታችን ሆኖም ቆይቷል። ለስልጣን ፍርፋሪም ሰበር ሰካ ከያፓ ጎራ ቦታ ያጣ በመሆኑ በሆዳችን ተገዝተን ያለፈው ያገደመው አፈጮሌ በፉገራ ፖለቲካው የሚጫወትብን አልሆንም አንሆንም። ሐቁ ይነገር ከተባለም እንደ ከሃዲዎችና ማፈሪያ አንጃዎች የታሰሩና የተሰቃዩ ጓዶቻችንን ረስተንና ሳናስፈታ እስር ቤቶች ባዶ ሳይቀሩ ወደ ገዢዎች ጫማ ስር ለመውደቅ መቼም አይዳዳንም። ከህሊናችን ከእምነታችን ከቃል ኪዳናችን ለህዝብ ከገባነው ቃል ጋር ተጣልተን ታሪካችንን አናቆሽሽም፣ ውርደትን አናስተናግድም። ይህ መነሻችን መንደርደሪያችን በመሆኑ በተጀመረው የኢትዮጵያ አዲስ ቅርጫ እንኳን ለሽንፈላ ለሽንጥም አንሰለፍም ማለታችንም ነው። የሽግግር መንግስት የምንለው ሁሉም ኃይል ክፍል በደል የደረሰበት ህዝብ ሁሉ በጋራ ለአንዴም ለሁሌም ሀገራችንን መፍትሄን ሊያመጣ የሚችለው በውይይትና በስምምነት በጋራ ጥረትና ስምምነት ብቻ በመሆኑ ነው። በአምባገነኖች ውሳኔና ፍላጎትማ ስንገዛ ዘመን አለፈ። ዛሬ ለራሳችን ችግር መፍትሄ አንድ ግለሰብ ሳይሆን ራሳችን በጋራ ለመወሰን ተነስተናል። 28 አመት ወይኖ ከከረመ ከማንም ገለሰብ በተሻለ ደግሞ ህዝብ ለሀገሩ ሊያውቀና ሊወስን እንደሚችል ባለመብትም እንደሆነ ግልጽ ነው። የዘንድሮ ልሂቅ በሉን ባዮች ደግሞ ችሎታቸውና የተራቀቁበት መጎንበስና ለነፍጥ መስገድን በመሆኑ ያገራችንን እጣፈንታ አምነንና አሳልፈን የምንሰጣቸው ሊሆኑ አይችሉም አይሆኑም። መደመር የሚሉት ፈሪጥ መፈገርና መገዛት መሆኑ አከራካሪ አይደለም። ከጊንጡም ካውሬውም ከገራፊውም ከወያኔውም ከሻቢያውም ከባዕድ ዘራፊውም ጋር መጣመር የሚፈቀድ ሊሆን የሚታሰብ ሊሆን አይገባም። ሰው እንዴት ንሳ ካልገባ ይቅርታ እንኳን ካልጠየቀ ጋር ይጋበዛል? ባለፈው ሰሞን ከሻቢያው መሪ ጋር የታየው ቀፋፊ ትዕይንትን ይታዘባል። ስንቱን ሰው የፈጀውና አሁንም ባምባገነንነት ህዝቡን እያስተቃየ ያለው ጸረ ኢትዮጵያ ግለሰብ የሀገር ወዳጅ ተብሎ በክብር እንግድነት ሲገኝና ሲወደስ ማየቱ ከግፍም ግፍ በላይ ነው። በሰማት ደም ላይ የቀለደ የቀድሞ መጋዣ ደግሞ ልዑክ ምራ ተብሎ ተጎንብሶ አስመራ መግባቱንም ታዝበናል። የለውጥ ሂደት አባወራዎች በአብዛኛው ያው የወያኔ ቡችሎችና መጋዣዎች ሆነው መገኘታቸው ራሱ ከጥርጣሬም በላይ ኃይለኛ ተቃውሞን እንድንይዝ ባደረገን ነበር። ሂደቱ ከሆይ ሆይታ ባሻገር ይህ ነው የሚባል የተደራጀ የህዝብን ድጋፍን ያገኘ ባለመሆኑ ተኖ ለመጥፋትም ጊዜን ወሳጅ አይሆንም። ጸረ ህዝብ ወያኔ ቆሰለ እንጂ አልሞተምና የረሱ ዜጎች መብዛታቸው ከቶም ጠቃሚ እንዳይደለ ከወዲሁ መናገርም የምንችለው ነው። ከወዲሁም አሁንም የዘረኝነት ፖለቲካ አዝማሚያ አለሁ አለሁ እያለን ነው። አሁንም የፈረደበት አማራ የተበደለም ድሃው ህዝባችን ጥቃት እየደረሰባቸው ነው። የኑሮ ውድነት ያው አለ። ገንዘብ በይበልጥ ሊዘርፉን በገንዘብ ቅየራ ሰበብ ተዘጋጅተዋል። የሻቢያ ባለሀብቶች ወረራቸውን ጀምረዋል። ባዕዳን አሜሪካም አረብም ሊበዘብዙን አቆብቁበዋል። ሁሉን አቀፍ የሽግግር መንግስት ያልነውን ለማደናቀፍ ራሳቸው በፈለጉት በሚጠሩት ጉባኤ ሊተኩም ደፋ ቀና እያሉ ነው። የባዕድ ሰላዮችና አፋኞች ገብተዋል። በሰፊው የምኒልክ ቤት ለገንጣይ ክፍት በሆነበት ጊዜ ላይ ነን። መዘናጋት ሳይሆን መንቃት፣ መደራጀትና ትግልን ማፋፋም ምርጫችን ግዴታችን ሊሆንም ይገባል። የአዲሱን ሹም ማንነትና ሚና ለማወቅ ደጋፊዎቹ እነማን እንደሆኑ መረዳት በቂ ነው። ጓደኛህን ንገረኝና ማንነትህን እነግራለሁ ይባል የለ? የአዲሱ ሹም ደጋፊዎች በሁለት መንገድ በመንቀሳቀስ ወያኔን ሊታገዱ የተነሱ የትግራይ ተወላጆችና ወያኔዎች ናቸው። በአንድ በኩል በትግራይ ብሔረተኝነት ተሰባስበው አዲሱ ሹም በሚያሳየው ድክመት ተጠቅመው የትግራይን ህዝብ በተለይ ከጎናቸው ለማስተለፍ ሲጥሩ፣ በሌላ በኩል ደግሞ የአዲሱ ሹም ደጋፊ መስለውና ሆነው የወያኔን ስርዓት በጥገና ለማስቀጠል የሚጥሩ ናቸው። ሌሎች ደጋፊዎቹ ደግሞ የደርግ ወንጀለኞችና የአሜሪካ ቀጥረኞች ናቸው። ተለጣፊ ሆነው 28 ዓመታት ያሳለፉ ውዳቂዎች ናቸው። ከነዚህ በግርግርና በአሳሳች ቀስቀሳ ምክንያት የተጎዳኙ ተላላ ዜጎችም አሉ። የመሰላቸው ከታሪክ መማር ያቃታቸው በተስፋ መክነፍ የለመደባቸው በጀመርነው ለመቀጠል የፉገራ ፖለቲካ ሰለባ የሆኑና ለሹመትም ራሳቸውን ያዘጋጁ ተርሳደሮች እቅጩ ይህ ነው። የኢትዮጵያ ህዝብ ለቀጣይ ጭቆናና ዘረኝነት ደጋፊ አይሆንም ብለን ማመኑን እንመርጣለን።
ምህረት ሞት